ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በዛሬ ከመጽሐፍ ታደም ፕሮግራማችን የደርግ ዘመንን ጭካኔ ከሶስት መጽሐፍት በተውጣጡ ትረካዎች አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ባለፈው ሳምንት በወያኔ አገዛዝ የተቋረጠው የኢንተርኔት አገልግሎት እስካሁን ድረስ በአብዛኛው ቦታ ተቋርጦ መቆየቱን ከተለያዩ አካባቢዎች የሚደርሱ ዜናዎች ቢገልጹም ከፍተኛ ገንዘብ የሚከፈልባቸው ሆቴሎች፣ የአፍሪካ አንድነት መስሪያ ቤትና የተባበሩት መንግስታት ድርጅት ጽህፈት ቤቶች አገልግሎቱ እንዳልተቋረጠባቸው ታውቋል። ምንም እንኳ በኢንተርኔት አገልግሎት ኢትዮጵያ ከመጨረሻዎቹ ሀገሮች ተርታ ተሰልፋ ያለች ቢሆንም ኢንተርኔት መሰረታዊ የመብት ጥያቄ በመሆኑ ገንዘብ ያለው ብቻ የሚያገኘው አገልግሎት አይደለም በማለት ብዙዎች አስተያየት ይሰጣሉ። ወያኔ አገዛዝ በጥቂት ቀናት ውስጥ 3 ጊዜ ኢንተርኔት አገልግሎትን ያቋረጠው ተቃውሞን ለመከላከል ነው የሚለው ምክንያት ጎልቶ እየተነገረ ይገኛል። የወያኔ የጥምር አሃዝ እድገት ባዶ ቃላት የሶስት አሃዝ ትርጉም የለሽ ሐሳብና የአራት አሃዝ ፕሮፓጋንዳ ውጤት ነው በማለት ለአራት ዓመታት በኢትዮጵያ ውስጥ በመምህርነት ያገለገሉ ምሁር የወያኔ የእድገት ጩኸት ባዶ ቅል መሆኑን አጋልጠዋል። ከህዝቡ 80% የሚሆነው በሚኖርበት አካባቢ ድህነት በከፍተኛ ደረጃ የሚታይ ነው ካሉ በኋላ በዋና ከተማዋ በአዲስ አበባ ጭምር ድህነት ጎልቶ እንደሚታይ ተናግረዋል። የኦክስፎርድ ሂውማን ዴቨሎፕመንት ኢንስቲትዩሽን የሚባለው ተቋም በ2017 ስለ ድህነት ያካሄደውን ጥናት ዋቢ በማድረግ ባቀረቡት መረጃ ጥናቱ ከተደረገባቸው 103 አገሮች ውስጥ ኢትዮጵያ 101ኛውን ተርታ በመያዝ ከመጨረሻዎቹ ደሃ አገሮች መካከል ስትመደብ የምትቀድመው 2 አገሮች ብቻ እንደሆነም ገልጸዋል። በዚሁ ጥናት መሰረት 87% የሚሆኑ ኢትዮጵያውያን በድህነት ደረጃ የሚመደቡ፣ 71% የሚሆኑት ደግሞ ከፍተኛ ድህነት እንደሚያጠቃቸውና 58% መናጢ ደሃ የሚባለው ደረጃ ላይ ሊመደቡ እንደሚችልም ጠቁመዋል። በአዲስ አበባ ብቻ ከ100,000 ህጻናት በላይ ጎዳና ተዳዳሪዎች መሆናቸው የተገለጸ ሲሆን ድርቅ ባጠቃቸው አካባቢዎች ደግሞ በረሃብ የሚጠበሱ ዜጎች በርካታ መሆናቸው ተጠቁሟል። የሰብአዊ መብት ሁኔታም ከተጨመረ ኢትዮጵያውያን የሚኖሩት በከፍተኛ ስቃይ መሆኑን የገለጹት ምሁር በአንጻሩ 11 ቢሊዮን ዶላር ንብረት ያለው አላሙዲ፣ የ3 ቢሊዮን ዶላር ሀብት ያላት አዜብ መስፍንና የእርዳታ ገንዘብን በስፋት የዘረፉት ሌሎች የወያኔ ባለስልጣኖች በመንደላቀቅ እንደሚኖሩም ገልጸዋል። የወያኔ ጠቅላይ ሚኒስትር ተብዬ በእስራኤል አገር ጉብኝት ያደረገ ሲሆን በዚህም ወቅት በኢየሩሳሌም ከተማ የወያኔ ባለስልጣኖች የጠሩት ስብሰባ ሳይሳካ የቀረ መሆኑ ታውቋል። ጠቅላይ ሚኒስትር ተብዬ የተገኘበት ይህ የወያኔ ስብሰባ ቀደም ብሎ ከፍተኛ ዝግጅት ተደርጎበት የነበረ ሲሆን የተገኘው ሰው ቁጥር አነስተኛ ሆኖ ከሽፏል ተብሏል። በእስራኤል የሚገኙ ኢትዮጵያውያንም በአካባቢው በመገኘት የተቃውሞ ሰልፍ አድርገው የወያኔን አገዛዝ በማውገዝ ድምጻቸውን ማሰማታቸውን ከቦታው የተገኘው ዜና ይገልጻል። በተያያዘ ዜና ከሶስት ዓመታት በፊት በሐማስ ተወስዶ በእስራት ላይ የሚገኘው አበራ መንግስቱ የተባለው ትውልደ ኢትዮጵያዊ የእስራኤል መንግስት ትኩረት እንዲሰጠው በመጠየቅ ኢትዮጵያውያን ሰላማዊ ሰልፍ ማድረጋቸው ተነግሯል። የአእምሮ ህመምተኛ የሆነው አበራ አጥር በመዝለት ሐማስ በሚቆጣጠረው ቦታ ዘልቆ በሐማስ ባለስልጣኖች ከታሰረ ከ1000 ቀናት በላይ የሆነው ሲሆን ይህንኑ ምክንያት በማድረግ የእስራኤል መንግስት ለማስፈታት ጥረት እንዲያደርግ የተቃውሞ ሰልፍ ያደረጉት ጠይቀዋል። በአሁኑ ወቅት በሐማስ ቁጥጥር ስር የሚገኙ የእስራኤል ዜግነት ያላቸው ሰዎች 3 ሲሆኑ የእስራኤል መንግስት የሁለቱን ስም በማንሳት ለማስፈታት ጥረት ያደረገ መሆኑን ቢገለጽም የኢትዮጵያዊውን ግን መታሰሩንም ለማወቅ አለመፈለጉ መንግስት የዘረኛነት ፖሊሲ ነው በማለት ትውልደ ኢትዮጵያውያኑ የተቃውሞ ሰልፍ አድርገዋል። በሳውዲ አረቢያ ዋና ከተማ በወያኔ ኤምባሲ ውስጥ በተደረገ ስብሰባ ወጣት ስደተኞች መድረኩን በመቆጣጠር ወያኔ ይውረድ የሚለውን መፈክር በተደጋጋሚ በማሰማት ስብሰባው እንዲበተን ያደረጉ መሆናቸውን ምንጮች ገልጸዋል። የወያኔ አገዛዝ ገለልተኛ ስላልሆነ ከማንኛውም የደቡብ ሱዳን የእርቅ ስብሰባ መወገድ አለበት በማለት ታዋቂ የሆኑ የደቡብ ሱዳን የፓርላማ አባል ገልጸዋል። የፓርላማው አባል ይህን የተናገሩት በሚቀጥለው ሳምንት ሰኞ ሰኔ 5 ቀን የእርቅ ስብሰባ እንዲጀመር የወያኔው ጠቅላይ ሚኒስትር ላደረገው ጥሪ በሰጡት መልስ ነው። የኑዌር ጎሳ አባላት ኢትዮጵያ ውስጥ መኖራቸውና በተለይ አኝዋክን እንቅስቃሴ በመግታት የወያኔ ተባባሪ በመሆናቸው የወያኔ አገዛዝ ለሪክ ማቻር ቡድን ያደላል በማለት የዲንካ ጎሳ አባል የሆኑት ባለስልጣኖች ስጋታቸውን ሲገልጹ መቆየታቸው ይታወቃል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት በልዩ ልዩ እስር ቤቶችና የቀበሌ ማቆያ ማዕከሎች የሚከተሉት የግብረ ሰይል ዘዴዎች እስረኞች ላይ ውለዋል። ግርፋት። ይህ አብዛኛውን ጊዜ ወፌላላ ተብሎ የሚጠራውና እንዲሁም እስረኛው ከመገረፉ በፊት ከሚታሰርበት ያስተሳሰር አይነት ተነስቶ ቁጥር 8 ወይም 6 ተብሎ የሚታወቀው ነበር። አለንጋው አቆርማጅ የሚፈጸመው አብዛኛውን ጊዜ ውስጥ እግሮች ላይ ሲሆን ጀርባም ጭምር ይደርሰዋል። በአንዳንድ ሁኔታ እስረኛው ውሃ በሞላ በርሜል ውስጥ በጭንቅላቱ ተዘቅዝቆ እንዲሰፈቅ ይደረግና በዚያ ሁኔታ እንዳለ ይገረፋል። ይህ በጎንደር እስር ቤት ያለማሰለስ ለሞት ያበቃ ቅጣት ነበር። ህመሙ ይበልጥ እንዲያሰቃይ ግብረሰይል አድራጊዎቹ የውስጥ እግር ቆዳውን በካራ ይሸነታትፉና ያንን ቁስሉን ከመግረፋቸው በፊት እንዲነፈርቅ ለሁለት ቀናት ያህል ያቆዩታል። በሌላ ሁኔታ ደግሞ ግርፋቱ የእስረኛውን ቆዳ ሲሰነጣጥቀውና ሲቆስል ጥሬ ጨውና በርበሬ ይነሰንሱበታል ወይንም ሽንት ቁስሉ ላይ ያፈሱበታል። ጭንቅላት ደግሞ ስለታም ጠርዝ ባለው ማስመሪያ ይመታል። ግብረ ስጋዊ ሰይል። ትላልቅ ሴቶችንና ልጃገረዶችን መድፈር የተለመደ አድራጎት ነበር። ከተደፈሩት አንዳንዶቹም የዘጠኝ ዓመት እንቦቃቅላዎች ነበሩ። ከእኩለ ሌሊት በኋላ ሴት እስረኞች ለጥያቄ ተጠርተው ከተወሰዱ አብዛኛውን ጊዜ ጥሪው ለመድፈር የሚደረግ ነበር። ምንም እንኳ ግብረ ሰይሉ የተፈጸመባቸው ሀፍረት እየተሰማቸው ለመግለጽ ፈቃደኛ ባይሆኑም ደፋሪዎቹ እንደሚፈራረቁባቸውና ግብረ ሰዶም እንደሚፈጽሙባቸውም ይታወቃል። ወንድ እስረኞችም ፍም እስኪመስል የጋለ ብረት በፊንጢጣቸው በመስደድና ብልታቸው ላይ ወይ አባለ ዘራቸው ላይ ውሃ ወይም አሸዋ የሞላበት ጠርሙስ በማንጠልጠል ግብረ ሰይል ይፈጸምባቸዋል። ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ብልት በመጨፍለቅና በማምከን የተካኑ ነበሩ። የሴቶች አፍረተ ስጋ ረጅምና ወፍራም ዘንግ እየተሰደደበት ጠርሙስ እየተከተተበት ጠርሙሱ ወደ ውስጥ ይመጣና እዚያ ውስጥ ይሰበራል ወይም የደቀቀ የጠርሙስ ስፋጭ እየተጨመረበት በጥስጥሱ ይወጣል። ዘንጣላ። በስለታም ካራ የክንድና የጭንን ቆዳ መገፈፍን፣ ጥፍሮች መዞ ማውጣትን፣ ጣቶችን በትንንሹ መከታተፍን፣ አፍንጫና ጉንጭን በፒንሳ መቦጨቅን የብልት አካባቢ ጸጉርና ቆዳን በፒንሳ መንጨትን የሴትን የጡት ውልብልቢት መቁረጥን ጸጉርን ጀርባን ሆድን በእሳት መለብለብን ያጠቃልላል። ባንዳንድ ሁኔታዎች እጅግር መቁረጡ በተራ ያናጢ መጋዝ በመገዝገዝ የሚካሄድ ይሆንና እጅግ ዝግ ያለ ይሆን ነበር። እስረኞችን የፈላ ዘይት ውስጥ መስፈቅና ከዚያ ወጥቶ ደግሞ ቀዝቃዛ ውሃ ውስጥ መጨመርም ነበር። አዳዲስ እስረኞችን ለማስፈራራትና ቁስለኞቹም ጠንብተው እና የጋር ቀናት አሳልፈው እንዲሞቱ ምንጊዜም ለቁስል የሚደረግ የሕክምና እንክብካቤ አልነበረም። በላይ ሰብእነት አስደንጋጭ ይመስል ይሆናል ነውም። ይህም ጭምር በእነዚያ ደናቁርት እንደ ሽብሩ ዘመቻ አካል ተደርጎ በስራ ላይ ውሏል። የሰው ሥጋ የሚበሉት ግብረሰይ ፍጻሚዎቹ ሳይሆኑ እነሱ አስገድደው እስረኞቹን ነው የሚያስበሏቸው። መግቢያው ላይ የተጠቀሰው የልጃቸውን የተከታተፈ አባለ ዘር እንዲበሉ የተገደሉት እናት ታሪክ አለ። ጎንደር ነው ታሪኩ የተፈጸመው። በአዲስ አበባው የጸጥታ እስር ቤት ውስጥ ብዙዎች የራሳቸውን የተከተፈ ሥጋ እንዲበሉ ተገደዋል። ተገዶ መብላቱ የሰው አይነ ምድርን ይጨምራል። እንደገና ይህም በአዲስ አበባ የጸጥታ ማዕከላዊ እስር ቤትና ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ይደረግ የነበረ ነው። እስረኞች የሰው ደም እንዲጠጡና አክታ እንዲውጡም ይደረግ ነበር። አእምሮአዊ ግብረሰይ ይህ በስፋት ስራ ላይ የዋለ ነበር። ሰውነታቸው የተዘነጣጠለ ቁስላቸው አመርቅዞ የሚከረፉት እስረኞች አዲስ መጥ እስረኞች ውስጥ ይወረወራሉ። አዲስ መጥ እስረኞች ሌሎች ላይ ግብረሰይ ሲካሄድባቸው እንዲመለከቱ ይገደዳሉ። ቀይ ሽብር በተጋጋመበት ወቅት የቀበሌ ነዋሪዎች በአጠቃላይ እንዲወጡ ይደረግና በአደባባይ የሚካሄድ ግብረሰይ እንዲያዩ ይደረጋል። ፍንክች አልል ያለ እስረኛ ወላጆች ከፊቱ ቀርበው ግብረሰይ ሲፈጸምባቸው እንዲመለከት ይገደዳል። እስረኞችን ለማደናገጥ የማስመሰል ርሸናዎችም ይካሄዳሉ። በዚህ የአዲስ አበባው ወታደራዊ ፖሊስ ጠቅላይ መምሪያ የተራቀቀበት ነበር። በግብረሰይ ቁምስቅላቸውን የሚያዩ ሰዎች የጣር ጩኸት ሆን ተብሎ አዲስ መጥ እስረኞች እንዲሰሙት ይደረጋል። ሌሊት ሌሊት የሚፈጸመው ግብረሰይል በጣም የከፋ ስለነበርና ርሸናዎችም አዘውትረው የሚካሄዱት በዚሁ ጊዜ ስለነበር እስረኞች እንቅልፍ አጥተው ያድራሉ። ጭካኔ ያገበራቸው ዘበኞች በሩን የከፈቱ በማስመሰል በሚፈጸመው ማታለል ስቃያቸው ይባባሳል። አንዳንድ ጊዜም መኮንኖች የስም ዝርዝር ያለው ወረቀት ይዘው ይመጡና የእስረኞቹን ስም ከጠሩ በኋላ ልንገደል ነው ብለው ያሰቡትን ትተው ይሄዳሉ። እስረኞች በተለይ የቅርብ ጓደኛሞች አንዱ በሌላው ላይ ግብረሰይል እንዲፈጽሙ ይገደዳል። የእስር ቤቶች ሁኔታ ራሱ የሚቻል አልነበረም። 4 ተኩል ሜትር በ4 ተኩል ሜትር ስፋት ባላት ክፍል ውስጥ ከ50 በላይ የሚሆኑ እስረኞች ጀርባ ለጀርባ ገጥመው ታምቀው በመጋደም በቂ ቦታ አይገኝም። ለመጸዳጃ አገልግሎት የምትውለው አብዛኛውን ጊዜ ሞልታ የምትፈስ ጥቂት ይዛ የምትገኝ አንድ ትንሽ ባልዲ ናት። የክፍሏ መጠንባት፣ የሽንቱ፣ የትውከቱ፣ ግብረሰይል የተፈጸመባቸው እስረኞች ቁስል ሽታ አይጣል ነበር። ግብረሰይል የሚፈጸመው የትም ነበር። ጅግ አረመኔነት ይታይባቸው የነበሩ ቦታዎች የቀበሌ አግቶ ማቆያ ማዕከሎች፣ በመይሶን ወይም በደርግ አባላት ይስተናበሩ የነበሩ 3ኛ ፖሊስ ጣቢያ ግቢ ውስጥ የሚገኘው የጸጥታ ዋና መስሪያ ቤት፣ የድሮው ልዕልት ፀሐይ ሆስፒታል አጠገብ፣ አዲስ አበባ የሚገኘው የወታደራዊ ጠቅላይ ፖሊስ መምሪያ ነበሩ። ግብረሰይል ፈጻሚዎቹ የጸጥታ ፖሊስ አባሎች፣ የቀበሌ ባለስልጣኖች ወታደሮች በተለይም በጎንደር ደግሞ ልጅ ኮማንዶዎች ነበሩ። ለዚህ አመጻ የተዳረጉት ደግሞ ከልጅ ልጅ የህብረተሰብ ክፍል የወጡ በሺዎች የሚቆጠሩ ወጣቶች፣ ሽማግሌዎች፣ ሴቶች፣ ወንዶች ነበሩ። ብዙዎች አካላዊ ጉዳቶች ደርሰውባቸዋል። ብዙዎች አእምሯቸውን ነስቷቸዋል። ብዙዎች ያበዱም ጭምር በጥይት ተገድለዋል። በደርግ አይን እብደት ከትክክለኛ ፍርድ ለማምለጥ ምክንያት አይሆንምና፣ ሆኖም ብዙዎች ተርፈዋል። አንዳንዶቹ አሁንም ከእስር ቤት ናቸው። አንዳንዶቹ ነፃ ተለቀዋል። ሌሎች ደግሞ ስደት ላይ ናቸው። ከግብረ ሰይል ፈጻሚዎቹ ምንም እንኳን አንዳንዶቹ የተገደሉ ሌሎች ሰላማዊ ሞት የሞቱ ቢሆኑም አሁንም እንዳሉ አሉ ማለት ይቻላል። ከግብረ ሰይል ፈጻሚዎቹ ጥቂቶችም ፍዳ ሲያበሏቸው እንደነበሩት ጥቂቶች ሁሉ እነሱም ለስደት በቅተዋል። የስምንት ዓመቱ ልጅ ዋሳቸው መንግስቱ በኢሃፓ አባልነት ይጠረጠሩ የነበሩ ወንድሞቹ ያኖሯቸውን ሰነዶች ደብቀሃል በሚል ክስ ጎንደር ውስጥ ተያዘ። ዋሳቸው ታውቃለህ ብለው ቼክ ያሉበትን የሰነዶቹን መደበቂያ ቦታውን ለማሳየት ባለመቻሉ በሚያሰቅቅ ሁኔታ ለቀናት ግብረ ሰይል ተፈጸመበትና በስቃይ ላይ እንዳለ ሞተ። አለማየሁ እድሜው 22 መኖሪያው ኮልፌ አካባቢ አዲስ አበባ የነበረ ተማሪ ሲሆን፣ ሲሳይ ዓለሙ ደግሞ እድሜው 27 መኖሪያው አሮጌው አውሮፕላን ማረፊያ አካባቢ የነበረ ሰራተኛ ነበር። ሁለቱም የተያዙት የኢሃፓ አባላት ናቸው በመባል ነበር። በተደጋጋሚም ግብረሰይል ከተፈጸመባቸው በኋላ ሲሳይ ላይ ቤንዚን ተርከፍክፎ እሳት ተለኮሰበትና ወዲያውኑ ተቃጥሎ ሞተ። የዓለማየሁ ስቃይ ግን ተራዘመበት። ጠቅላላ ልብሱን እንዲያወልቅ ከተደረገ በኋላ እርቃነ ስጋው ላይ ቤንዚን እንዲከፈከፍበት ተደረገና በእሳት ጋየ። ለተቃጠለው አካሉ ምንም ሕክምና ሳይደረግለት ተትቶ ከጥቂት ቀናት በኋላ ሞተ። ባርዳር ብርሃኔ ኪዳኔ የተባለ እድሜው 25 ዓመት የነበረ ልክ እንደ ሲሳይ በቤንዚን ተቃጥሎ ሙቷል። መኖሪያዋ ቄራ አካባቢ አዲስ አበባ እድሜዋ 22 የነበረ ሂሩት በአሰቃቂ ሁኔታ ግብረ ሰይል ተፈጽሞባታል። ሁለቱ ጡቶቿ ትንሽ በትንሽ ከተቆራረጡ በኋላ ፍም የመሰለ የጋለ ብረት በብልቷ ተሰዶባት ሙታለች። ሐሰኑ አልቃሲም ጎንደር እስር ቤት ውስጥ ግብረ ሰይል ሲፈጸምበት ሙቶ የተዘነጣጠለ ሬሳው ለትርኢት እንዲታይ አውራ ጎዳና ላይ ተወረወረና 10 ዓመት ያልሞላው ትንሽ ወንድሙ የወንድሙን ሬሳ በተመለከተ ጊዜ ጩኸቱን ለቀቀው። የመንግስት ስኳዶች ለሞተ አናርኪስት ማልቀስ ክልክል መሆኑን የሚያዘውን ትዕዛዝ ጣሰ በሚል ወዲያውኑ ተኩሰው ገደሉት። እድሜው 25 ዓመት የነበረ ኃይሉ አስፋው የተባለ ተማሪ በግብረ ሰይል ባለሟሎች ክፉኛ ተደብድቦ ሕክምና ባለማግኘት በደረሰበት ቁስል ለሞት በቅቷል። የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓመተ ምህረት በሁለተኛው ቀንም እንደዚሁ ካውናውን እንጠራለን ብለን سنተባበቅ ሳንጠራ ቀኑ አለፈ። ያው እንደተለመደው ዝልዝል ጥብስ ይመጣል። ግን አልበላም ብዬ ሁለት ቀን ስለሞላኝ ረሃቡም እያዳከመኝ ቢሄድም አንዳንድ ነገር ስለሰዎች ባህሪ እያሰብ ነበር። ሸለቃ ብርሃኑ የሐረር ልጅ ስለሆነ በጣም ተጫዋችና ከሰው ጋር የመግባባት ችሎታ የነበረው ሰው ነበር። ያውም በጣም ተወዳጅ ስለነበረ ጓደኞቹ በሙሉ አንቺ ብለው ነበር እንጂ አንተ እንኳን ብለው አይጠሩትም ነበር። ከኔ ጋር በመጀመሪያ የተዋወቅነው በእጩ መኮንንነት አባዲና ፖሊስ ኮሌጅ በነበርንበት ዘመን ሲሆን እሱ 9ኛ ኮርስ እኔ ደግሞ 10ኛ ኮርስ ስለነበርኩ በኮሌጅ ውስጥ አብረን ለሁለት ዓመት ቆይተናል። ብራኑ እጩ መኮንን ሆኖ የአንደኛ ዓመት ተማሪ በነበረበት ዘመን ምንም እንኳን ወደ ሁለተኛ ዓመት ቢዘዋወርም አንዳንድ ኮርሶችን አላለፈ ስለነበር እኛ የአንደኛ ዓመት ተማሪዎች ሆነን እሱ ግን ሁለተኛ ዓመት ተማሪ ሆኖ ያላለፈባቸውን ትምህርቶች ቁልቁል ተመልሶ ከኛ ጋር አንድ ላይ ይወስድ ነበር። ከብራኑ ጋር በትምህርት ዓለም ከምንተዋወቀው ሌላ ግንኙነታችንን ይበልጥ ያቀራረበው ደግሞ ሐረር ከተማ ነዋሪ የነበሩትን ወላጆቹን በቅርብ ማወቅ ነበር። ብራኑ ከአስመራ ተዘዋውሮ አዲስ አበባ ከመጣ በኋላ አምስተኛ ፖሊስ ጣቢያ ተመድቦ በነበረበት ጊዜ በአብዛኛው ከስራ ውጭ ያለውን ጊዜውን የሚያሳልፈው ፖሊስ መኮንኖች ክበብ ሲሆን የኔ ቤት ደግሞ ለፖሊስ ክበብ ቅርብ ስለነበር ወደ ክበብ ሲሄድም ሆነ ሲመለስ ለኔም ለባለቤቴም ወዳጅ ስለነበረ ጎራ ብሎ ተጫውተንና ተሳስቀን ነበር የምንለያየው። በተለይም የነዳጅ እጥረት በነበረበትና ነዳጅ በራሽን ይታደል በነበረበት ዘመን እኔ የምሰራበት መስሪያ ቤት ከእንደዚህ አይነቱ ማዕቀብ ነፃ ስለነበረ ነዳጅ በቸገረው ቁጥር መስሪያ ቤቴ ድረስ መጥቶ ለኔ ከተፈቀደው ነዳጅ ላይ ቀርቶ የሚሄድ የቅርብ ወዳጅ የሚመስለኝ ሰው ነበር። በዚህ መካከል ለፖለቲካ ትምህርት ተብሎ ተመርቶ ወደ ሶቪየት ህብረት ሲሄድ እኔም ታሰርኩ። በኋላ ከሶቪየት ህብረት ተመልሶ ደርግ ምርመራ ክፍል ተመድቦ መስራት ከጀመረ ወዲህ ግን በተለይ ከተመረመሩ እስረኞችና ከሚያውቁትና አብረውት ሲሰሩ ከነበሩና በኋላም ከታሰሩ ሰዎች የምሰማው ነገር ሁሉ ባህሪው የቱን ያህል ወደ አውሬነት እንደተለወጠ ነበር የሚያሳየው። ስለዚህ ሻለቃ ብርሃኑ ያነጋግራቸዋል የተባለው ነገር በጣም አሳሰበኝ። እንደማይደርስ የለ ከወታደር ፖሊስ እስር ቤት በመጣን ሁለተኛው ቀን አባዲና ፖሊስ ኮሌጅ አንድ ዓመት ከኔ በኋላ የነበረ የመቶ አለቃ እዚያው ደርግ ምርመራ ክፍል ተመድቦ የሚሰራ መጣና እኔና ጓደኛዬን ጠርቶን ከእስር ክፍል ስንወጣ ሻለቃ ብርሃኑ ሊያነጋግሯችሁ ይፈልጋሉና ቶሎ በሉ ብሎ እያጣደፈ በሁለት ወታደሮች አጃቢነት ወደ ሻለቃ ቢሮ ወሰደን። ከእስር ክፍሉ እስከ ምርመራ ክፍሉ ድረስ ቢያንስ የአንድ የሁለት መቶ ሜትር ያህል ርቀት ቢኖርም ያ ለምርመራ የጠራን መኮንን እኛን ቢያነጋግር ጸረ አብዮተኛ ተብሎ እንዳይሰየም ፈርቶ መሰለኝ ምንም እንኳ አብረን አንድ ኮሌጅ ውስጥ ሁለት ዓመት የነበርንና ከተመረቅን በኋላም አልፎ አልፎም በስራ እንገናኝ የነበር ብንሆንም እንኳ ያነጋግረንና ሰላምታ እንኳ ሳይሰጠን ልክ እንደማያውቀን ሰው አንዲት ቃል ሳንለዋወጥ ምርመራ ክፍሉ ደረሰ። በአንድ በኩል ሁኔታው ብርሃኑን ወይም ስርዓቱን የቱን ያህል እንደሚፈራ አሳየኝና አዘንኩለት። በሌላ በኩል ደግሞ ምን እንደተወሰነብኝ ቢያውቅና መቼም ካሁን በኋላ ዘመድ አይሆኑኝም ብሎ ቢያምን ነው ሰላምታ እንኳ ሊሰጠን ያልፈለገው ብዬ ስለራሳችን ሁኔታ አዘንኩ። ምርመራ ክፍሉ ስንደርስ ኮሪዶሩ ላይ ትቶን የሻለቃ ብርሃኑን ቢሮ በር በፍርሃት አንኳኩቶ ገባና ወዲያው ተመልሶ ወጥቶ በመጀመሪያ ጓደኛዬን ግባ ብሎ ወደ ብርሃኑ ቢሮ አስገብቶት እሱም ተከትሎ ገባ። ከጥቂት ደቂቃዎች በኋላ ጓደኛዬና መርማሪው የመቶ አለቃ ወጡና ተከታትለው ወደ ሌላ ቢሮ ሲሄዱ እኔ እዚያው ኮሪደር ላይ እንድቆይ ለአጃቢው ወታደር ነገረው። ከጥቂት ደቂቃዎች በኋላ አንድ ሌላ መርማሪ ይሄኛው ደግሞ የሻለቃ ብርሃኑ ኮርስ ሲሆን ግን እንደ ብርሃኑ በደርግ አካባቢ ተወዳጅነትን አግኝቶ የተፋጠነ የሹመት እድገት ያገኘ ሳይሆን ያንኑ የተለመደ የሹመት ጊዜውን ጠብቆ እየተጓዘ ገና ሻምበል የነበረ ከአንዱ ቢሮ ብቅ አለና ወደ ብርሃኑ ቢሮ ሲሄድ ኮሪደሩ ላይ አየኝና ባይኑ አጠገቤ ቆሞ የነበረውን ዘብ እየጠበቀ እጥር ያለች የፍራት አይነት ሰላምታ አንገቱን ዘንበል በማድረግ ሰጠኝ። በጣም እንተራረብ የነበርንና ካንደኛ ደረጃ ትምህርት ቤት ጀምሮ የምንተዋወቅ ስለነበር ሌላ ጊዜ ቢሆን እንዴት ሰላምታ እንደምንለዋወጥ ተዛለኝና የነበርንበት ሁለት የተለያየ ጎራ እንዴት እንዳጨካከነን ተረዳሁ። መርማሪው ሻምበል ሻለቃ ብርሃኑ ቢሮ ከገባ ከጥቂት ደቂቃዎች በኋላ በሩ ተከፈተና ወጣ ብሎ እንድገባ አዘዘኝ። ገባሁ። የሻለቃ ብርሃኑ ቢሮ ሰፊ ነው። ፊትለፊት ትልቅ ወንበር ላይ ተቀምጦ ወንበሩን ግራና ቀኝ እያሽከረከረ ምንም ሳያናግረኝ ትኩር ብሎ ሲያይ ለትንሽ ጊዜ ቆየና ፊቱ የነበረውን የምርመራ መዝገብ ብድግ አድርጎ ወደ ጠረጴዛው ጥግ በንዴት ወረወረና በቁጣ በዚያ በኢዲዩ ለሚመራ የምርመራ ቡድን የሰጠኸውን ቃል ተመልክቼዋለሁ። አንዱም የሰጠኸው ቃል ትክክለኛና እውነት አይደለም። ድሮስ ኢሃፓና ኢዲዩ አይደላችሁ መደጋገፋችሁ የት ይቀራል? ህዝብ ደህንነት ውስጥ ያለውን የኢሃፓ ቡድን ታንቀሳቀስ የነበርከው አንተ እንደነበርክ በደንብ ደርሰንበታልና ይህንን የሰጠኸውን ቃል ብታስተካክል ይሻልሃል አለኝ። እኔም ይህንን ጊዜ ያነሳውን ሹም መጋፋት ፈርቼ በአክብሮት በፊት ከሰጠሁት ቃል ሌላ ምንም የምጨምረው የለኝም ስለው ወደዚያ ሻምበል ዘወራልና ለደህና መርማሪ ሰጠህ የሚያውቀውን ሁሉ አናዘህ አቅርብልኝ ብሎት ወደ እኔ ተመልክቶ ቆጣ ባለ ድምፅ ውጣ ካንተ ጋር ጨርሻለሁ አለኝና ከሻምበሉ ጋር ተከታትለን ወጣን። ሁለት ነገሮች አሳሰቡኝ። በምርመራው አካባቢ ባለው አነጋገር ለደህና መርማሪ ስጥልኝ ማለት በደንብ ለሚገርፍ ለሚያሰቃይና ርህራሄ ለሌለው መርማሪ ስጠው ማለት መሆኑ ስለማውቅ የሚጠብቀኝ ስቃይ ታየኝ። በሌላ በኩል ደግሞ ከአሁን በፊት የእኛን ምርመራ እንዲያጣራ ተቋቁሞ የነበረው ቡድን መሪ ሌተና ኮሎኔል በብርሃኑ ኢዲዩ ሲባል መስማቴ ኮሎኔሉ ችግር ውስጥ መግባቱንና ብርሃኑ ደግሞ በስንት ዘመን የሚበልጠውን ከፍተኛ መኮንን እንደዚህ መዝለፍ መቻሉ ስልጣኑ የቱን ያህል እንደመጠቀ አሳየኝና ከአሁን በፊት ስለ ብርሃኑ የሰማሁትን ሁሉ አጠናከረልኝ። ከብርሃኑ ቢሮ እንደወጣው ከሻምበሉ ጋር ተከታትለን ወደ ቢሮው ስንሄድ ብቻችንን ስለነበር ሁኔታው አስፈርቶት ነው መሰለኝ ቀስ ብሎ ምናልባት የምታውቀውን በሙሉ ብትናገር ከምትሰቃይ ብሎኝ ተከታትለን ወደ ቢሮው ከሄድን በኋላ እኔን ኮሪደሩ ላይ ቆይ ብሎኝ ወደ ቢሮው ገባ። ከጥቂት ደቂቃዎች በኋላ አንድ ነፍሰ በላ መርማሪ ከሻምበሉ ቢሮ ወጣና አንቺ ደሞ የኢሃፓ አባላት የነበሩት ሁሉ በደርግ መርማሪዎች አካባቢ የሚጠሩበት ስም ሲሆን ዴሞክራሲያ ከሚለው የኢሃፓ ልሳን የተወሰደ ነበር። አንቺ ነሽ አሉ የህዝብ ደህንነት የኢሃፓ ተጠሪ ብሎ እንድከተለው አዘዘኝና በኮሪደሩ መጨረሻ ወዳለው የምርመራ ክፍል ወሰደኝና በሩ ላይ ከመድረሳችን በፊት በቁጣ እዚህ ቆይ ብሎኝ ወደ ውስጥ ገባ። በሩ ሲከፈት ከኔ በፊት የገባው ጓደኛዬ ሲደበደብና ሲያቃስት እሰማው ነበር። መርማሬ አንድ ቆሽሽ ያለ ጥቁር እራፊ ጨርቅ አመጣና በአይኔ ልክ እንዲሆን አጠፍ አጠፍ አድርጎ አይኔ እስኪያመኝ ድረስ ግጥም አድርጎ አጥብቆ አሰረኝና ተራህ እስኪደርስ ከዚህ እንዳትነቃነቅ ብሎ አስጠንቅቆኝ ትቶኝ ሄደ። ኮሪደሩ ላይ ቆሜ ተራዬን ስጠብቅ ያሳለፍኩት ጊዜ ምን ያህል እንደሆነ በውል ባላውቅም በሕይወቴ አንድ ነገር ለመጠበቅ ረጅም ጊዜ ያሳለፍኩበት ጊዜ መስሎ ነው የታየኝ። የመርማሪዎቹ ዛቻ፣ ቁጣና አልፎ አልፎም ቀልድ እንደዚሁም የጓደኛዬ የታፈነ የጣር ድምፅ ይሰማኛል። በዚያ ላይ ደግሞ ምግብ ከበላሁ ሁለት ቀን ስለሆነኝ አቅም ሁሉ አንሶኛል። እዚያው ስጠብቅ ያጋጠመኝ ሁኔታ ደግሞ በሕይወቴ የማልረሳው ነገር ነው። አይኔን ተሸፍኜ ካሁን አሁን የጓደኛዬ ተራ አልቆ እኔ እጠራ ይሆናል ብዬ ሰውነቴን አዝናንቼ እንደቆም ምንም ድምፅ በአካባቢ ሳልሰማ ድንገት አንድ እጅ ተሰንዝሮ መጥቶ ሆዴን በቦክስ ሲመታኝ ልክ ጨጓራዬ ከሆዴ ዘሎ የወጣ መሰለኝ። ምግብ ባፌ ከዞረ ሁለት ቀን በመሆኑ ሆዴ ውስጥ ምንም ምግብ ያለመኖሩ ነው እንጂ እንደ ቦክሱ ኃይል ተፈትልኮ ይወጣ ነበር። ሰው ሊመታህ መሆኑን ስታውቅ ሰውነትህን ጠንከር አድርገህ ስለምትጠባበቅ ዱላውን መቋቋም ይቻላል። በእንደዚህ ባልተጠነቀቅኩበት ጊዜ የሚደርስ ዱላ ግን በጣም ነው የሚጎዳው። የመጣኝ ሰው እንዴት አድርጎ ኮቴውን አጥፍቶ እንደመጣ ገረመኝ። በጣም ያናደደኝ ግን ልክ ከመጣኝ በኋላ ወዲን እየተሰቃይ ሁኔታዬን አይቶ ከት ብሎ የሳቀው አሳሳቅ ነው። አሁን ለስንት ድብደባ ተራ የምጠብቀውን ሰው በቦክስ የምን ማሟሟቂያ ነው? ከዚያ በኋላ ግን ለስንት ደቂቃ እዚያ ስቆም ካሁን አንዱ ደግሞ ሳልሰማው ባጠገቤ ሲያልፍ ኮዴን በቦክስ ይለኛል ብዬ ኮዴን እንዳጠነከር እስኪደክመኝ ድረስ ተጠብቅ ለሁለተኛ ጊዜ ያው የበፊቱ ሰው ይሁን ሌላ አላውቅም ድምፁን እንዳጠፋ ድንገት መጥቶ ያልተጠነቀቅኩበት ፊቴ ላይ በጥፊ አጭቦኝ ሲስቅ እኔም መታለል ይገርሞኝ ሳ በልጅነት ፊታችንን ተሸፍነን ያዕቆብ እያል የምንጫወተውን ጨዋታ አስታወሰኝ። ከዚያ ሁሉ ማሟሟቂያ በኋላ ተራዬ ደረሰና በመሪ ምርመራ ክፍል ገባው። ጓደኛዬ እያቃሰተ ከምርመራ ክፍሉ ሲወጣና ምርማሪዎቹ ቶሎ ቶሎ እንዲወጣ ሲያዋክቡት ይሰማኛል። ምርመራ ክፍሉ እንደገባው አፌን እንድከፍት ተነገረኝና አንድ እንደ ረግቢ ኳስ ሞላላ የሆነ ቅርጽ ያለውና ግራና ቀኝ ቃጫ መሰል ማሰሪያ ያለው የጨርቅ ኳስ አፌ ውስጥ ምርማሪው ጨመረና ማሰሪያውን ማጅራቴ ላይ ቋጠረው። ኳሱ መቼም በማን አፍ ልክ እንደተሰራ እግዚአብሔር ይወቀው ምርማሪው በግድ ነው አፌን ፈልቅቆና ገፍቶ መንገጭን ላይን ሁሉ አላቆ የገባው። ይሄ ብቻ አይደለም፣ ስንት ሰው አፍ ውስጥ እንደገባስ ማን ያውቃል? በዚያ ላይ ደግሞ እርጥብ ነው። እርግጠኛ ነኝ የረጠበው በደምና በምራቅ ነው። ሌላማ በምን ሊረጥ ኑሯል? ዘመኑ ደግ ዘመን ሆነና አጅሬ ኤስ የሌለበት መሆኑ ነው እንጂ ከአንዱ የደም አፍ ወጥቶ ሌላው ውስጥ ሲገባ ስንት ሰው በተቀሰፈ ነበር። ቢቀሰፍስ ደርግ ለጠራቢዎተኛ ሊሳሳ ነው? እንዲያውም መሰቃየቱ አግባብ ነው ነበር የሚለው። ከዚያ መሬት ላይ እንድቀመጥ ታዘዝኩኝና ቁጭ ስል መርማሪው ሁለት እጆቼን አንድ ላይ አሰረና ሁለቱ ጉልበቶቼ በታሰሩት እጆቼ መካከል እንዲያልፉ እያደረጋቸውና ፍርምት ብዬ ቁጭ አልኩ። ከዚያ አንድ ወፈር ያለ የእንጨት ዱላ ነገር አመጣና ፍርምት ባሉት ጉልበቶቼ ስር በአንድ በኩል አስገብቶ በሌላ በኩል ጫፉን ብቅ አደረገና በጨዋታ መልክ ጓደኛውን ጎበዝ እንረዳዳ ሲለው መጣና የእንጨቱን አንድ ጫፍ ሲይዝለት ሌላው ደግሞ ሌላውን ጫፍ ያዘና ብድግ ሲያደርጉኝ የሰውነቴ ክብደት ወደ ታች ሲሄድ እግሬና የታሰረው እጄ ወደ ላይ ተጋልጠው ቁጭ አሉ። ከዚያ በደንብ የውስጥ እግሬን ማግኘት እንዲችሉ ሁለቱን የእግሬን አውራ ጣቶች በሲባጎ አሰሩና አንድ ከመሬት ከፍ ያለ ነገር ላይ አንጠለጠሉኝ። ከዚያ በኋላማ ምን ይወራል? ያንን ወደ ላይ ተጋልጦ ያገኙትን የውስጥ እግር አንዱ ሲደክመው ሌላው እየተቀባበሉ በፈረቃ መደብደብ ጀመሩ። የመጀመሪያዎቹ ጥቂት በትሮች በጣም የሚሰሙ ሲሆኑ ህመሙ የሚሰማው ልብ ውስጥና ራስ ውስጥ ነው። እየቆየ ሲሄድ ግን ሰውነት ይደነዝዝና የበትሩን አስተራረፍ ጊዜ ብቻ መጠበቅ ይሆናል። አልፎ አልፎ ሲደክማቸው አረፍ ይሉና መናገር ስትፈልግ በጣትህ ምልክት ስጥ ብለው የማሾፍ ያህል መመሪያ ያስተላልፋሉ። የሚገርመው ነገር ግን አንዳቸውም መግረፍ ከመጀመራቸው በፊት ፋይሌን አይተው ይሄ ቃል ትክክለኛ አይደለም፣ በዚህ ላይ ማብራሪያ እንፈልጋለን የሚል ነገር እንኳ አልጠየቁኝም። በቀጥታ ወስደው መደብደብ ነው የጀመሩት። ያው ሻለቃ ብርሃኑ ግረፉ ስላላቸው ብቻ እሱን ሊያስደስቱ መግረፍ ጀመሩ እንጂ ፋይሌንም ያዩት አይመስለኝም። ስንት ደቂቃ እንደቆየሁ አላስታውሰውም። የጊዜ ግምት ሁሉ ጠፍቶኛል። ግን እንደማያልፍ የለም አለቀና ካንጠለጠሉበት ላይ ብድግ አደረጉና መሬት ሲለቁኝ ወደቁ። ወዲያው ያንን በጉልበቶቼ መካከል ያስገቡትን አጠና መሰል እንጨት አውጥተው እጄን ፈተው ካፌ ውስጥ ያንን ኳስ ሲያወልቁልኝ አፌ እንደተከፈተ ቆየና መግጠም አስቸገረኝ። ያ በተደበደቡ ሰዎች በማሾፍ ደስታ የሚያገኝ መርማሪ ክፍት አፍ አፍን አዘጋ ብሎ መዝጋት አቅቶኝ በእጄ
አገጨን ወደ ላይ ገፍቼ አፌን ለመዝጋት ስሞክር አይቶ ሳቀብኝ። ተነስቼ ለመቆም ስሞክር እግሬ ደምቶና አብጦ ስለነበር መቆም አቅቶኝ ግድግዳውን በእጄ ለመደገፍ ስሞክር ለካስ በድብደባው ወቅት እጄም ከእግሬ ጋር ቅርብ ለቅርብ ስለነበረ በጣም ቆስሎ ስለነበር መደገፍ አቃተኝና ወደቁ። ሁለቱም መርማሪዎች ሳቆብኝ እንደምንም ተንፏቅቄ በእግሬ ቆምኩ። አንደኛው መርማሪ ቶሎ ብለህ ጫማህን አድርግ ውጣ አትንደፋደፍ ብሎ አከታለበኝ። ባኝ ስገባ አድርጌ የነበረውን የላስቲክ ነጠላ ጫማ ፈለኩና እግሬ ላይ ለማስገባት በመወከር እግሬ ሁሉ ደምቶና አብጦ ስለነበር የማይታሰብ ነገር ስለሆነብኝ ትቼ ልወጣ ስል ምርመራ ክፍል ያንተ ጫማ መጣያ አይደለም አለና ከየት እንደመጣው አላውቅም በቁራጭ ሲባጎ ቢጤ የነጠላ ጫማዬን ላስቲኮች አንድ ላይ አሰረና ጫማውን ትከሻዬ ላይ አንጠለጠለልኝና በሁኔታዬ እየሳቀብኝ አስወጣኝ። የምርመራ ክፍሉ የሲሚንቶ ወለል ወጣ ገባ ስለሌለውና ስለሚቀዘቅዝ ያንን በዱላ ብዛት ያተኮሰና የቆሰለ እግር ስለሚያቀዘቅዝ ሲረጡት ትንሽ ፋታ ይሰጣል። ከምርመራ ክፍሉ እንደወጣው የዱላው ንዝረት የመንገጭን ላይ ወደታች መላቀቅ ምን ጊዜም ደግሞ ፊቴን እንደመቱኝ ባላስታውስም ከፊቴ ላይ ከግራ አይኔ አካባቢ የሚወርደው ደምና ያንን ኳስ አፌ ውስጥ ለማቆየት ሲባል ወደኋላ ተጀምግጎ የታሰረው ሲባጎ የአፌን ግራና ቀኝ ልክ እንደ ፈረስ ልጓም ስለቆሰለኝ ከሱም የሚፈሰው ደሜና በዚያ ላይ ረሃቡ ተነባብሮብኝ መኖሬን ሁሉ ጠልቼ ነበር። መርማሪዬ ወስዶ እዚያው ሻምበል ቢሮ አስገባኝና ቃሌን ለመስጠት አንድ መርማሪ ጠረጴዛ ፊት ለፊት ተቀመጥኩ ልበለው እንጂ መቼም ሌላ ቃል ስለሌለው በትክክል የሆነው ግን ልክ እንደ ዶንያ ነው ዘፍ ብዬ ወንበሩ ላይ የወደኩት። ክፍሉ ውስጥ አንድ ሶስት የሚሆኑ መርማሪዎች ፊት ለፊታቸው አንዳንድ የተጎሳቆለ እስረኛ አስቀምጠው አንዴ ይሳደባሉ አንዴ ያስፈራራሉ። ያ የሚያውቀኝ ሻምበል አየኝና ፊቱን በሐዘን አጠቆረው። ምንም ለማድረግ እንደማይችል ስለማውቅ አዘንኩለት።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ ክፍል 4 መምህር ወርቅ አገኘው ኃይለ ጊዮርጊስ ሚያዝያ ወር 70 ዓመተ ምህረት በጣም አስፈሪ ጊዜ ነበር። በዚያ ወቅት ተማሪ በተለይም መምህር ሆኖ መገኘት እንደ ዋነኛ የመንግስት ተቃዋሚነት ጸረ አብዮተኛ መለያ ሆኖ ይታይ ስለነበረ በሹማምንቶችና በቡችሎቻቸው አይን በየለቱ መገርመም ተላምደናል። ከሥራ ቦታ ወደ ቤቴ በማምራት ላይ እያለሁ አንድ የማውቀው የአብዮት ጥበቃ ጓድ መሳሪያውን አንግቶ ተፍ ተፍ ሲል አነጋገርኩት። እባክህ እነዚህ አናርኪስት ወላጆች ሕግ ተላልፈው በየጓዳው ለቅሶ እየተቀመጡ ስለሆነ ሌሎች ጓዶችን ጨምሬ በተጠናከረ ሁኔታ እንድንከላከል በሊቀመንበሩ ታዝዤ መሄዴ ነው አለኝ። ጭንቅ ነበር። በዚያ ወቅት ወላጆች ለሞቱ ልጆቻቸው ማልቀስ አይፈቀድላቸውም ነበር። በዚህ ምክንያት አዘናቸውን ለመወጣት የማይፈጥሩት ምክንያት አልነበረም። የሟቿ የግርምት ዓለም አባት የአስር አለቃ ደገፉ ይህንኑ አፋኝ እገዳ ለመወጣት የተጠቀሙበት ዘዴ ከሁሉ ለየት ያለ ነበር። የቤታቸው ዙሪያ ባብዮት ጠባቂዎች የተከበበ ስለነበር ሰዎቹን ለማዘናጋት ሬዲዮናቸውን ከፍተው በመስኮት ላይ ያኖሩታል። ሬዲዮኑ መፈክሩንና ዘፈኑን እየቀየጠ ሲያወርደው ታጣቂዎቹ ይሄ አባት ጦር እንኳን ሊያለቅስ እንዲያውም ዘፈን ከፍቷል በማለት ጥለው ገለል ስላሉላቸው በብልሃት እርማቸውን እንደወጡ አንድ ጓደኛዬ አጫውቶኛል። አረመኔዎቹ 25ቱን ወጣቶች ፈሽተው በርካታ አዛውንት ወላጆችን ይበቀሉን ይሆናል ብለው በመፍራት በእስር ቤት ከማጎራቸው ሌላ ያም በቂ አይደለም በማለት በየትምህርት ቤቱና በየድርጅቱ የጽዳት ዘመቻ በማለት ከድርጅቱ ኢሃፓ ጋር የሩቅ ንክኪ ያላቸውን ሁሉ ያግበሰብሱ ጀመር። በዚህ ዘመቻ እኔም ታዘሰር በተቋቋመው አስጂ የምርመራ ቡድን ውስጥ አቶ ዳዊት ያቆብ አለበት። የግለሰብ ከዚህ ቀደም ሰፊው ህዝብ የሚል ቁጥር 48 ከዘመቻ መኮብለልን የሚቋወም አቋምን የሚያብራራ ሐሳብ ያለበት ጽሑፍ የመይሶን ጋዜጣ ቢሻር ሊበን በሚባል ወጣት በኩል ልኮ ሊመለምለኝ ያደረገው ሙከራ በነበረኝ ተቃራኒ አቋም ሊሳካለት ባለመቻሉ ለበቀል በግላጭ አገኘኝ። እንደማናቸውም በፓርቲው ዙሪያ እንደተሰባሰቡ አባላቱና ደጋፊዎቹ የፋሳባዊ ጥናት ዲያሌክቲካል ማቴሪያሊዝምና ዴሞክራሲያን እያነበብኩ የራሴን አነስተኛ ድጋፍ ከመሰጥ በስተቀር ድርጅቱ ፈርሶ ከላይ እስከታች በተጋለጠው መዋቅር ውስጥ በምንም እንደሌለው እንዳልተገኘሁ ያወቀ ትልቁ ይሃፓ ነው በማለት አግንኖ አቀረበኝ። ለመከራ ቀረብኩ። አፌ ባሮጌ ጨርቅ ተጠቅጥቆ በጠረጴዛ ላይ ተሰቅዬ ያለ ርኅራሄ ተገረፍኩ። እግሬ ነፈረ። በማግስቱም ደገሙኝ። ጭካኔያቸው ወሰን አጣ። የጠገበ ድመት ከነ ሕይወቷ ያገኛትን አይጥ ከመብላቱ በፊት እያሰቃየ እንደሚጫወትባት በማናለብኝነት ስሜት በአካሌና በሞራሌ ላይ ተጫወቱብኝ። ወደ ስር ክፍሌ ስመለስ ጓዶቼ የኔን ሁኔታ በማየት ተደናገጡ። እህል መብላት አቃታቸው፣ ተጨነቁ። በመቀጠል መምህር ፋንታ ክፉኛ ተደብድቦ በደም ተበክሎ መጣ። ጠዋት ለሽንት መውጣት ባለመቻሉ በሦስት ሰዎች በሸክም ሲሄድ ያዩ ቤተሰቦቹ አካባቢውን በጩኸት አናወጡት። ካመጡት ቁርስ ጋር ተባረሩ። ሳምንት ባልሞላ ጊዜ ውስጥ መምህር ወልደ ዮሐንስ ፍራንሷ፣ መምህር መኮንን ሐሲሶ፣ መምህር ፈቃዱ ደስታ ተመሳሳይ ቶርች ተፈጸመባቸው። ለሶስተኛ ዙር ግርፋት ቀርቤም የግራጄ አመልካች ጣት ጥፍር ተገንጥሎ እስኪወድቅ ደበደቡኝ። በተጨማሪም በአካባቢው ኳስ ሲጫወቱ የነበሩ ታዳጊዎችን ሰብስበው አምጥተው እጃቸው እስኪደክም በጥፊ እንዲመቱኝ አስገደዱ። በተማሪዎቹ ተጠፈጠፍኩ። የአራተኛው ዙር ምርመራ ከወንበዴው ዋቆጉቱ ጋር ግንኙነት አለህ የሚል ነበር። ከዱላው ውርጅብኝ ሌላ አንዱ ሲጠይቀኝ ሌላው ይሰድበኛል። አንደኛው ሲያባብለኝ ሌላው ይገደል፣ በመኪና ይጎተት እያለ ይደነፋል። በዚህ መሃል የሴቶች ድርጅት ሊቀመንበር ጌጤ አምበርብር፣ ስማ ወንድሜ ሆይ፣ አንተ ይችን የመሰለች ቆንጆ ሚስትህን ጥለህ ከምትሞት ለምን ተናዘህ ይቅርታ አትጠይቅም? አለችኝ። ምኑን እንደምናዘዝ መልሼ ጠየቅኳት። ቶርቹ ቀጠለ። ራሴን ሳትኩ። በዚህ ድብደባ ዛሬ በአንድ ሚኒስቴር መስሪያ ቤት አብሮኝ የሚሰራ ሰው የያኔው የወጣት ድርጅት ተወካይ ቆሞ ገርፎኛል። ይሁሉ ሲሆን መከራንጂ ሞት እጁን ወደኔ አልዘረጋም ነበር። ከህሊናዬ የማይጠፋው ግን በዳግማዊ ሐፓ የተረሸኑ ወጣቶች በመጨረሻው ዓለት ማታና ሌሊት እንዴት እንደመጧቸውና ንጋት ላይ ምን እንደፈጸሙባቸው ባይኔ ስለተመለከትኩ ከፊል ሰውነቴ አብሯቸው ወደ መቃብር ወርዷል። ባለቤቴ ማመልከቻዋን እየያዘች በየባለ ስልጣናቱ ቢሮ ደጅ በመጥናቷ ባቶ ጎዳናቱን ትዕዛዝ እንድፈታ በመሆኑ ከፍ ያለው እና ታደሰ አበዱ። ለአምስተኛ ጊዜ እንዳልሞት እንዳልሽር አርገው ቀጠቀጡኝ። ራሴንም በሽጉጥ ሰደፍ ፈነከቱኝ። ጆሮዬም ተጎዳ። በድብደባው ምክንያት እስካሁን አንድ እግሬ በሽተኛ ነው። በመጨረሻም ጥቅምት 15 ቀን 1971 ዓ.ም ዘርአይ ብሩክ ሶሪ እኔና ሙሉ በቀለን በዋዝ መኪና መጥቶ ወሰደን። ሻለቃ ባሻ ጌታውን አቦዬ በሕዝብ ፊት አቅርቦን የአብዮቱን መሐሪነት ከሰበከ በኋላ ለ25ቱ ሞት የሕዝብ ማጽናኛ ማካካሻ ሆነን ከኢዲዩና ከኢሃፓ ጀሌነት እንድንነጻ አስጠንቅቆ ከተወሰኑ ሰዎች ጋር ለቀቀን። ዛሬ በሕይወት ኖሬ የአራት ልጆች አባት ብሆንም ባለሁበት የሥራ መስክ ለትምህርትና ለተለያዩ የውስጥ እድገቶች በመወዳደር ለዓመታት ያደረግኳቸው ጥረቶች ሁሉ ጸረ አብዮተኛ የነበረ በሚል ሰበብ ተቀብሬ እንደኖርኩ ባሰብኩ ቁጥር ቀይ ሽብር በ70 ዓመተ ምህረት ቢያቆምም ሰዋራው ቀይ ሽብር በ83 ዓመተ ምህረት የቆመ ይመስለኛል። ወይዘሮ አበበች ተረፈ። በአገራችን ዳር እስከ ዳር ይሳቡ የነበሩ ቃታዎች ኢላማቸው ምንም በማያውቁ ንጹሃን ላይና በወላጆችም ላይ ነበር። በጊዜው ልጃቸው በኢሃፓ አባልነት ወደ ተገደለባቸው እናት ወይዘሮ አበበች ተረፈ ቤት አመራው። ከሰላምታ በኋላ ከዓመታት በፊት ስለተፈጸመው ሁኔታ ማውጋት ጀመርን። አንገፈገፋቸው። ልጄ እንግዲህ ከሰውነት ተራ የወጣሁት በሽተኛ ሆኜ የቀረሁት ከልጄ ሞት በኋላ ነው። ያንን ዘመን ያንን ጊዜ ማሰብ አልፈልግም። እሸሸዋለሁ፣ በጣም እሸሸዋለሁ። ነገሩ ግን ይከተለኛል፣ አልተወኝም። እስቲ አሁን ለምን አነሳህብኝ ብለው ጠየቁኝ። ከገለጻይ በኋላ ተግባባን፣ ፈቃደኛ ሆኑ። በረጅሙ ተነፈሱ፣ አሰቡ። መቼም መሰለን ታውቀዋለህ ልጄ፣ ጎበዝ ልባም ነበር። በእጃቸው ቢወድቅም ደፋር ነበር። ይኸውልህ እሱ በልጅ አንደበቱ ያለኝን ነገር እኔን ለጉድ ጎልቶ እያሳየኝ ነው። አቡ አንቺ እኮ ብትወልጅኝም ለፍተሽ ብታሳድግኝም ብታስተምርኝም አንቺን ብቻ ልጦር ዘመዶቼን ብቻ ልጠቅም ሳይሆን የተማርኩት ለአገርና ለወገን ነው። እኔ እኮ ከእንግዲህ የሕዝቡ ልጅ ነኝ አለኝ። ስለ ኤርትራም ውጊያ ሲናገር አቡ አይምሰልሽ፣ ደርግ የሚያወራው ሁሉ ሐሰት ነው። እነሱ አገዛዙን ጭቆናውን በመጥላት እንጂ ሌላ አይደለም። የኤርትራን ጉዳይ መድፍና መትረየስ ሳይሆን እርሳስና ደብተር ያቆመዋል ብሎ አስረዳኝ። እውነትም ብለው በመገረም ትውስታቸውን በትካዜ ካጀቡ በኋላ ወይኔ ልጄ፣ አብሬው አበድኩ፣ ድምፁን ተከትዬ ባዘንኩ፣ አልሆነልኝም። መሬቱን ቧጠጥኩ፣ ለስንቱ ታቦት ተሳልኩ፣ በተጋዘበት ሁሉ በሰው አገር ተሰደድኩ። በመጨረሻ ቀሙኝ። ብልህ ልጄን መሰለ እኮ እንደሚሞት ያውቅ ነበር። አንድ ጊዜ ልቤ እየፈራ በየጊዜው ስለምወተውተው እማዬ፣ ዓላማ እኮ ነው ብሞት እንኳን እንዳትጸጸቺ፣ የኛደ ዛሬ ወንጀል እንደፈጸምን በከንቱ ቢፈስም ነገ ማርና ወተት ሆኖ ይፈለጋል አለኝ። ያቺ አንደበት ተዘጋች ብለው አለቀሱ። ስሜቴን መቆጣጠር አቃተኝ። ወይ ልጄ መስዬ አረቄ ቀጥዬ ጠላ ጠምቄ ያሳደግኩት የድሃ ልጄ እንደ ውሻ መዳ ላይ ተጣለ። ሐዘኑ ረታቸው። አነቡ። ውይይቱን እንድቀጥል አጽናንቼ ታሪኩ ተደፍኖ መቅረት እንደሌለበት አሳምኜ ተስተካከሉ። ልጄ አንድ ዕለት ምን ሆነ መሰለህ? ምግብ ይዤለት ሄጄ አይኑን ለማየት ሰስቼ ገጹን ለማየት ፈርቼ አጎንብሼ እንባዬ እየወረደ ቀለቡን ሳቀብለው፣ ፖሊሱ ምን ያለቅሳሉ አገር ሲሸጥ እኮ ነው የታሰረው አለኝ። እንዲያው ፍርሃት አልፈጠረበትም። ስማ ቢገባህ የምንታገለው ለሕዝብ ነው፣ ለአገር ነው፣ ብታስተውል ላንተም ነው ሆዳም ብሎ ተናገረው። ፖሊሱም ተቆጣ፣ ተወራጨ። እኔን አንቱ ያለኝ አንቺ ብሎ በአፈሙዝ እየገፋ አስወጣኝ፣ እሱንም ወደ በረቱ። ወይ ልጄን እንዲህ ሲቀር ለሚቀረው ለፍሬ ሳይበቃ እንደወጣ ቀረ። ለአገር እተርፋለሁ ሲል ለሕዝብ እሆናለሁ ሲል አገርና ሕዝብ የልቡን ሳያውቅለት በጥይት ተቃጠለ። መስዬ ልጄ እኔ እኮ ደም ማልቀስ ነው የቀረኝ፣ እምባዬ እንደሆን ደርቋል። አንዴ ዲላ፣ አንዴ ክብረ መንግሥት፣ አንዴ ቦረና ዋና ኢሃፓ ነው ብለው እንዳንገላቱት እንዳሰቃዩት አንድ ቀን እንኳ ልቡ ረክቶ ቀዝቃዛ ውሃ ሳይጠጣ አውጥተው ደፉት። ነሐሴ 11 ቀን የቡሄ ዳቦ ይዤለት ሊሄድ ደፋ ደፋ ስል ውዬ ሌሊቱን ለ12 አጥቢያ ያገደሉት። አለቀሱ። ከዚያማ ምን እልሃለሁ? ይሄ ቤት ዙሪያው ተከበበ፣ 3 ቀን ሙሉ ሰው እንዳይገባ እንዳይወጣ እንዳናለቅስ የፈሰሰ እንባ ወደ አይን ተመልሶ ይግባ ብሎ ማዘዝ ነው የቀራቸው። ሰው ሁሉ ሸሸን። ጎረቤቱ አብረን እንዳልበላን አብረን እንዳልጠጣን ገሸሽ አደረገን። እሳት እንኳ ከቤታችን አይጫርም። የኢሃፓ ቤተሰብ ተብለን በእሳት ይጋባ ይመስል እኛ ምን ያልወልነው ነገር አለ? ምን ያልተባልነው አለ? ለማንም አረመኔ መወዳጃና መሻሻም ያሆንን። ይኸው አለፈ። በጣም የሚገርምህ ትንሹ ይሄንን መሳቀቅ አይቶ ያለ እድሜው ተብከንክኖ፣ እማዬ እኔ ወታደርነት እቀጠራለሁ፣ እኔም መሞቴ ስለማይቀር አንቺም ታፍነሽ ከምትጨነቂ ወታደር ሆኜ ከሞትኩ አታልቅሽ ብሎ የሚከለክልሽ ስለሌለ ከዘመዶችሽ ጋር ሆነሽ ታለቅሻለሽ አለኝ። የሟቹ የመሰለ ታላቅ ወንድም አዳነ ጥላሁን ይባላል። መሐንዲስ ነበር፣ ውጭ አገር ሁሉ ተምሮ የመጣ 7 ዓመት ሙሉ በእስር አንገላተው ፈቱት። እንደምቦሳ የሚቦርቅ ሜዳም የማይበቃው ቆፍጣና ልጅ ከእንግልቱ ወዲህ ሁሉ ነገር ቀፈፈው፣ ጭምት ሆነ፣ የሰው ድምፅ ጠላ፣ ነጋ መሸ መጽሐፉን ይዞ ማቀርቀር ብቻ። እኔ ፈራሁት፣ ፈራሁለት። ከዛሬ ነገ ወስደው እሱንም ይገሉብኝና ጅባታ ብዬ ይቀመጣለሁ ስል መቼም ትዕግሥት ጥሩ ነው። ታግሶ ቀን ቆጥሮ አያያዙን አካሄዱን አይቶ አንድ ቀን ይኸው አዳነ ያልኩህ ልጄ፣ አቡ ይህ አውሬ ምክንያት ካገኘ አይተወኝም፣ አንድ ቀን ያጠፋኛል። እኔ ወደ ውጭ መሄድ ፈልጌያለሁ። አቡ አንቺን እናቴን ጠልቼ ሰልችቼ አገሬና ወገኖቼን ሳልፈልግ ቀርቼ ሳይሆን አስተዳደሩን በመጥላቴ ብቻ ነው። የአገሬን ሀብት አልዘረፍኩም፣ ሕዝቦቿንም አልበደልኩም። ነገ ምናልባት የተሻለ ዘመን ከመጣ እመጣ ይሆናል ብሎኝ ልጄ ሳይወድ በግድ ወደ ውጭ አገር ሄደ። አሁንም እዛው ነው፣ ይጽፍልኛል፣ ድምጡንም አላጠፋብኝም፣ ይረዳኛል። ሌሎቹም እንዲሁ ይችን ደግ መሬት ትብታቸው የተቀበረባትን ምድር በወንድማቸው ሞትና በደረሰባቸው በደል ጠልተው ዜግነታቸውን ለውጠው እስከ መኖር ድረስ ቆርጠው ተሰደዋል። ያረመኔ ያ ዳዊት ያቆብ የሚሉት ካድሬም እዚ ልጆቻችንን የጨረሰ እዚያ ቸኮዝሎቫኪያ የሚባል ሀገር እንዳለ ልጆቼ ጽፈውልኛል። እድሜ ለመንግስቱ ኃይለ ማርያም ይያለኝ እንደላቀቀ በፈረንጅ ሀገር ጠያቂ በሌለበት አንድ ቀን እሱንም የልጆቻችን ደም ያስፈረድበት ይሆናል ብለው ያንን ዘመን ከረገሙ በኋላ በንጽጽሩ ዛሬን አስበው መቼም ለዚያ በቃን አምላክ የተመሰገነ ይሁንና ተደብቀን ስሙን ለመጥራት የምንፈራው ያፋ እውነተኛ ነበር እውነተኛ ነው ተብሎ ታሪኩን ለመስክርነት እንዲህ መጠየቃችን ራሱ ትልቅ ድል ነው። አንተንም ደርግና መንግስቱ ኃይለ ማርያም ሳይሆኑ በዳኝነት ያተረፈህ እግዚአብሔር ነው። ይሄን እንድታይ እኛ ተረስተን ተሰብረን የወደቅነው ከየስርቻው ፈልገህ አለሁ መስክራለሁ ኑ እንመስክር እንድትል ያበቃ አምላክ እግዚአብሔር ይመስገን ብለው መሪቷን በእጃቸው ዳብሰው ጆቻቸውን ወደ ሰማይ ዘርግተው አቤት አቤት ቸሩ መድኃኔዓለም ብለው መሪቷን ሳም አደረጓት። ይገርማል ይሃፓ የወጣቶችን አምሮ ብቻ ሳይሆን የወላጆችንም ልብ አብስሏል። እጅግ በጣም ገማችና አንደበተ ርቱዕ እናት ናቸው። ተሰነባበትን።